ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ህገ መንግስቱንና ህብረ ብሔራዊ ፌዴራላዊ ስርዓትን ለማዳን የተጀመረውን ሀገር አቀፍ መድረክ በሁሉም ብሔራዊ ክልሎችና በሁሉም የከተማ መስተዳድሮች ተመሳሳይ መድረኮች እንዲፈጠሩ ሁሉም ያገባኛል የሚሉ ድጋፍ እንዲያደርጉ ጥሪያችንን እናቀርባለን።
ህገ መንግስቱንና ህብረ ብሔራዊ የፌዴራል ስርዓትን የማዳን ሀገር አቀፍ መድረክ በሚል ስያሜ የሰጡትና ለሁለት ቀናት በመቀሌ የተካሄደው ጉባኤ ትናንት አመሻሹ ላይ ሲጠናቀቅ ጉባኤው ያወጣው የአቋም መግለጫ ከተሰማበት ንባብ የወሰድነው ነው። ዝርዝሩ በዕለቱ አብይ ርዕስ ተይዟል።
ሜዲትራኒያን ባህርን ሊያቋርጡ የነበሩ 40 የሚሆኑ ሰዎች ትናንት ማክሰኞ መስጠማቸውን የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር አስታወቀ። በመጽሔት ክፍለ ጊዜ የዚህንም ዝርዝር ይዘናል።
ጤና ይስጥልን፣ እንደምናምሽታችኋል ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ዘገባዎችና ቅንብሮችን ይዘን ከዛሬ ረቡዕ ፕሮግራማችን ጋር አስተናጋጆች ቆንጅ ይታይና
አሉላ ከበደ፣ አቀናባሪያችን ንጉሱ ታምሬ፣ ስርጭት መሐንዲስ ዙቤር እንዲሁም ከሌሎች ባልደረቦቻችን ጋር እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን ያለም ዜና።
የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት በነ አስጠራው ከበደና በሌሎች መዝገብ ላይ ዛሬ ሊያሰማ የነበረውን ብይን ለሌላ ቀን ቀጥሯል። ብይኑ ስላልደረሰለት እንደሆነም ፍርድ ቤቱ አስታውቋል። የአቤት ባይ ጠበቆች ብይኑን በጉጉት ይጠብቁት እንደነበረ ተናግረዋል። መለስካቸው አምሃ ዝርዝሩን ይዟል።
ፍርድ ቤቱ ባለፈው ሳምንት በሰጠው ቀጠሮ መሰረት በነ አስጠራው ከበደ መዝገብ 24 ሰዎችና በነ ሲያምር ጌቴ 2 ሰዎች እና በአቃቤ ሕግ መካከል ባለው ጉዳይ የግራ ቀኙን ክርክር መርምሮ ለዛሬ ብይን ለማሰማት ቢቀጥርም ብይኑን ሊያሰማ እንዳልቻለ አስታወቀ። ፍርድ ቤቱ እንዳብራራው ከሆነ ጉዳዩን መርምሮ የጨረሰ ቢሆንም ጽፎ ስላላበቃ እንደታሰበው ዛሬ ብይኑ ሊደርስ አልቻለም። ስለሆነም አጭር ቀጠሮ በመስጠት ብይኑን ሊያሰማ ለሰኞ ነሐሴ 27 ቀን 2011 ቀጥሯል። ከአቤት ባዮች እና አስጠራው ከበደ ጠበቆች አንዱ አቶ መስዑድ ገበየሁ ለቪኦኤ እንደገለጹት ባለፈው ሳምንት ካቀረብነው ክርክር በኋላ ብይኑ ዛሬ እንደሚሰጥ ስንቀጠር ለመስማት ጓጉተን ነበር የመጣ ነው ብለዋል። የደንበኞቻቸውም ስሜት ተመሳሳይ እንደሆነ ገልጸዋል። እናስጠራው ከበደ ባለፈው ሰኔ ወር ላይ ተደርጓል ከሚባለው የመፈንቅለ መንግሥት ሙከራና በባህር ዳርና በአዲስ አበባ ከተሞች በመንግሥት ባለሥልጣናት ላይ በተፈጸመው ግድያ ተሳትፈዋል በሚል በሽብር ድርጊት ጠርጥሬያቸዋለሁ ሲል አቃቢ ሕግ ፍርድ ቤት አቅርቧቸዋል። ተጠርጣሪዎቹ በዋስ እንዲፈቱ የፌዴራሉ መጀመሪያ ደረጃ ፍርድ ቤት ቢፈቅድም የፌዴራሉ ከፍተኛ ፍርድ ቤት ይህን ዋስትና በአቃቢ ሕግ አቤቱታ አግዶታል። ተጠርጣሪዎቹ በበኩላቸው ይህ እግድ እንዲነሳ ለጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት አቤት ማለታቸው አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። በነ ብርጋዴር ጀኔራል ተፈራ ማሞ የምርመራ መዝገብ ከሁለት ሳምንት በፊት የባህር ዳር ከተማ ወረዳ ፍርድ ቤት ውድቅ ያደረገውን ተጨማሪ የምርመራ ጊዜ ቀጠሮ የባህር ዳርና አካባቢዋ ከፍተኛ ፍርድ ቤት አጸናው። አቃቤ ሕግ የፍርድ ቤቱን ውሳኔ በመቃወም ነበር ተጨማሪ የምርመራ ጊዜ ያስፈልገኛል ሲል ወደ ባህር ዳርና አካባቢዋ ከፍተኛ ፍርድ ቤት ይግባኝ የጠየቀው። ከፍተኛ ፍርድ ቤቱ ይግባኙን ሲመረምር ቆይቶ ምርመራው ተጨማሪ ጊዜ አያስፈልገውም ሲል የአቃቤ ሕጉን ጥያቄ ውድቅ አድርጎታል። አስቴር ምስጋናው ከባህር ዳር ዝርዝሩን ይዛለች።
በአማራ ክልል ከፍተኛ አመራሮች ግድያና መፈንቅለ መንግስት በተባለው ሙከራ ፖሊስ ጠርጥሬያቸዋለሁ ያላቸውን 270 የጸጥታ ዘርፍ ከፍተኛ አመራሮችና ሌሎች አካላትን በቁጥጥር ስር አውሎ ምርመራ ሲያካሂድ ቆይቷል። ከእነዚህ ውስጥ በምርመራ ቡድኑ ማስረጃ የታጣባቸው 200 ያህል ተጠርጣሪዎች ከእስር በነጻ የተለቀቁ ሲሆን ቀሪዎቹ በባህር ዳር ከተማ ወረዳ ፍርድ ቤት የጊዜ ቀጠሮ መዝገብ ተከፍቶ ክርክር ሲደረግ የቆየ መሆኑ ይታወቃል። ወረዳ ፍርድ ቤቱም ለአራትና ለአምስት ያህል ጊዜ በጊዜ ቀጠሮ መዝገቡን ሲመረምር ቆይቶ ሐምሌ 29 ቀን 2011 ዓ.ም በዋለው ችሎት መርማሪ ፖሊስ ተጨማሪ የጊዜ ቀጠሮ ይሰጠኝ ብሎ ፍርድ ቤቱን ቢጠይቅም ፍርድ ቤቱ ጥያቄውን ውድቅ አድርጎ 14 ቀን ክስ የመመስረቻ ጊዜ ሰጥቶት ነበር። አቃቢ ህግ ምርመራ ላጠናቀቅኩም የሰውና የሰነድ ማስረጃ ገና ያሰባሰብኩ ነው፣ የፎረንሲክና የቴክኒክ ምርመራ ጊዜ ያስፈልጋል በማለት ተጨማሪ ጊዜ ቀጠሮ እንዲሰጠው ለባህር ዳርና አካባቢዋ ከፍተኛ ፍርድ ቤት ይግባኝ ጠይቆ ነበር። የባህር ዳርና አካባቢዋ ከፍተኛ ፍርድ ቤት አቃቢ ህግ የጠየቀውን ተጨማሪ ምርመራ ጊዜ በተለያዩ ጊዜያት ሲመረመር ቆይቷል። የተጠርጣሪ ጠበቆችም የጊዜ ቀጠሮ ይግባኝ ያስፈልገውም አቃቢ ህግ በመርመራ ሂደቱ ተሳታፊ ሊሆን አይገባም፣ ወንጀሉ ፌደራል ካለ ምርመራ ጋር ግንኙነት የለውም፣ መርማሪ ፖሊስ በስር ፍርድ ቤት በተሰጠው ተጨማሪ ጊዜ ቀጠሮ አዲስ ማስረጃ አላገኘም የሚሉ የመቃወሚያ ሐሳቦችን ለፍርድ ቤቱ ሲያሰሙ ቆይተዋል። የሁለቱን ክርክር ሲመረምር የቆየው ፍርድ ቤቱም ዛሬ በዋለው ችሎት አቃቢ ህግ የጠየቀውን ተጨማሪ ምርመራ ጊዜ አሳማኝ እንዳልሆነ ገልጾ ወረዳ ፍርድ ቤቱ ያስተላለፈውን ውሳኔ በማጽናት ይግባኙን ውድቅ አድርጎታል። ፍርድ ቤቱ በውሳኔው ቅር የተሰኘ ወገን ለሰበር ችሎት አቤቱታውን ማቅረብ እንደሚችል ገልጾ መዝገቡን ዘግቶታል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር ምስጋናውን ለዘገባው እናመሰግናለን። ሜዲትራኒያን ባህርን ሊያቋርጡ የነበሩ 40 የሚሆኑ ሰዎች ትናንት ማክሰኞ መስጠማቸውን የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር አስታወቀ። ሰዎቹ የተነሱት ከሊቢያ ዋና ከተማ ትሪፖሊ በስተምስራቅ 100 ኪሎ ሜትር ርቀት ላይ ከምትገኝ አልሆምስ ከተማ ነበር። ሊሳ ሽላይን ከጄኔቫ ዩኤንኤችሲአር ጠቅላይ ጽህፈት ቤት ያጠናቀረችውን ዘገባ ዝርዝር ትዝታ በላቸው ይዛቀርባለች።
የዚህን ዜና ዘገባ በመጽሔት ክፍለ ጊዜ ይሆናል የምናቀርበው። ወደ ቀሪዎቹ ዜናዎች እንለፍና 200,000 ቡሩንዲያውያን ስደተኞችን በመጪው ጥቅምት ወር ከታንዛኒያ ወደ ሀገራቸው መመለስ ለመጀመር የተደረሰው ስምምነት በስደተኞቹ ዘንድ ስጋት እንደፈጠረ እየተነገረ ነው። ለተባበሩት መንግስታት ድርጅት አቤት እንላለን ያሉም አሉ። ቢያንስ አንድ የሲቪል ማህበረሰብ ድርጅት ስደተኞቹ በግድ ቢመለሱ እከሳለሁ ማለቱም ተሰምቷል። ምዕራብ ታንዛኒያ የሚገኘው ኢንዱታ ካምፕ የተጠለሉት ሪኖቫት ኢንዱዋዮ የሚባሉ ስደተኛ የታንዛኒያ መንግስት ከቡሩንዲ መንግስት ጋር ተባብሮ በግድ ሊመልሰን እንደሆነ ግልጽ ነው ማለታቸውን የተዘገበው የታንዛኒያ የአገር ግዛት ሚኒስትርና የቡሩንዲው አቻቸው የፈረሙት ስምምነት እሁድ ለት ይፋ ሆኗል። በሳምንት 2000 ስደተኞች ይመለሳሉ ተብሎ ነው የታቀደው። የታንዛኒያ የአገር ግዛት ሚኒስትር ሉጎላ ሲናገሩ ሁለቱ መንግስታት ተደራድረው ከዚህ ስምምነት ላይ የደረሱት የቡሩንዲ የጸጥታ ሁኔታ የሚያረካ ደረጃ ላይ መሆኑን ስላመኑበት ነው ብለዋል። ስደተኛው ግን ጸጥታው አልተሻሻለም፣ አብዛኞቻችን መመለስ አንፈልግም ነው ያሉት። ከዘገባዎች የምንሰማው ሰዎች እንደሚገደሉ፣ የደረሱበት እንደሚጠፋ፣ ከህግ ውጪ እንደሚታሰሩ ነው ሲሉም አስረድተዋል። ባለፈው ሰኔ ሂዩማን ራይትስ ዋች ባወጣው ሪፖርት የቡሩንዲ ባለስልጣናትና የገዢው ፓርቲ ወገን የሆኑ ወጣቶች የተቃዋሚ ፖለቲካ ቡድን አባላትና ናቸው ተብለው የጠረጠሯቸውን በርካታ ሰዎች ደብድበዋል፣ ገለዋል፣ በዘፈቀደ አስረዋል፣ ደብዛቸውን አጥፍተዋል ሲል ወንጅሏል። የታንዛኒያ መንግስት አስገድዶ የሚመልሰን ከሆነ የተባበሩት መንግስታት ድርጅት የስደተኞች ኮሚሽነር ወደ ሌላ የምስራቅ አፍሪካ ሀገር እንዲያዛውረን እንጠይቃለን ብለዋል ስደተኛው። ዩኤንኤችሲአር ስለ ሁለቱ ሀገሮች የስደተኛ መመለስ ስምምነት እስካሁን የሰጠው አስተያየት የለም። የቡሩንዲ የሰብአዊ መብት ረገጣ ሰለባዎች ተሟጋች ጠበቆች የተሰኘ ህብረት የተባለ ድርጅት የታንዛኒያ መንግስት በዓለም አቀፍ ፍርድ ቤት እከሳለሁ ሲል አስታውቋል።
አሁን ዜና ስፖርት ከአስመራ ወደ ተጠናቀረ ዘገባ ነው የምናልፈው። እድሜያቸው ከ15 ዓመት በታች የሆኑ ወጣቶች ብሔራዊ ውድድር የኬንያና የኡጋንዳ ቡድኖች ለፍጻሜው ደርሰዋል። ብርሃነ በርሄ ከስፍራ ያጠናቀረውን ዘገባ።
ዛሬ ነሐሴ 28 2019 በአስመራ ስታዲየም በተደረገው የመካከለኛና ምስራቅ አፍሪካ ሴካፋ ከ15 ዓመት በታች የግማሽ ፍጻሜ የእግር ኳስ ግጥሚያ የኡጋንዳና የኬንያ ብሔራዊ ቡድኖች ወደ ፍጻሜ አልፈዋል። 7 ተኩል ላይ ጨዋታቸውን ያደረጉት የኬንያና የሩዋንዳ ብሔራዊ ቡድኖች በምድብ ሰዓት አንድ አቻ በሆነ ውጤት በመለያየታቸው ወደ ፍጹም ቅጣት ምት በማምራት በመጨረሻም ኬንያ 5-4 በሆነ ውጤት አሸንፏል። ቀጥሎ አራስ አላይ ተጫውቶት የኡጋንዳና የቡሩንዲ ብሔራዊ ቡድን ሲሆኑ የኡጋንዳ ብሔራዊ ቡድን የሩዋንዳ አቻውን 6-0 በሆነ ውጤት አሸንፏል። በዚህም መሰረት የኬንያና የኡጋንዳ ብሔራዊ ቡድኖች ቅዳሜ ለዋንጫ ይጫወታሉ። ተሸናፊዎቹ ቡሩንዲና ሩዋንዳ ደግሞ አርብ ለደረጃ ይጫወታሉ። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ።
አድማጮች ለምሽቱ ያለን ዜና በዚሁ አበቃ።
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
ቆንጂት ታዬ ነን። በዓለም ዜና የጀመረው ፕሮግራማችን በ22 በ25 እና በ31 ሜትር ባንድ አጭር ሞገድ አሃዱ ሬዲዮ 94.3 ላይና በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። በስርጭታችን የጊዜ ሰሌዳ መሰረት የሚቀድመው የዕለቱ አብይ ርዕስ ነው የሚሆነው። ከዚያ በፊት ግን ቆየት ብለን ከምናቀርባቸው ዝግጅቶች አንዱን ለቅምሻ ያህል እናሰማችሁ።
ላስቬጋስ አካባቢ ወደ 40,000 ኢትዮጵያውያን ይኖራሉ ተብሎ ይገመታል። ምትን ኢትዮጵያ ወይ ደግሞ ትንሿ ኢትዮጵያ ተብሎ እንዲሰየም ሬቲካ ስራውን ያቀረብኩበት አካባቢ ወደ 60 ኢትዮጵያውያን በባለቤትነት የሚያስተዳድሯቸው የንግድ ቤቶችና በርካታ የኛ ማህበረሰብ የሚገለገልባቸው ቤተ እምነቶች የሚገኙበት አካባቢ ነው።
አሌክዛንደር አሰፋ ይባላሉ። በዚህ በዩናይትድ ስቴትስ የኔቫዳ ምክር ቤት የህዝብ ተወካዮች አባል ናቸው። ሁለተኛው አጋማሽ በኢትዮጵያና በአሜሪካ ይመለሳሉ። ጠብቋቸው። አድማጮቻችን በቀጥታ ወደ ለቱ አብይረስ።
ህገ መንግስትንና ህብረ ብሔራዊ የፌደራላዊ ስርዓትን የማዳን ሀገር አቀፍ መድረክ በሚል ስያሜ የሰጡትና ለሁለት ቀናት በመቀሌ ከተማ የተካሄደው ጉባኤ ትናንት አመሻሹ ላይ ተጠናቋል። በመድረኩ 38 የፌደራላዊ ስርዓት አቀንቃኝ የፖለቲካ ፓርቲዎችን ጨምሮ የሀገር ሽማግሌዎችና ምሁራን ተሳታፊ ሆነዋል። የመድረኩ ተሳታፊዎች ተመሳሳይ ውይይቶችን በቀጣይ ለማካሄድ መወሰናቸውን ጠቅሶ የመቀሌው ዘጋቢያችን ሙሉጌታ ጽብሃ ተከታዩን አድርሷል።
የመድረኩ ተሳታፊዎች ባወጡት ባለ 10 ነጥብ ያቋም መግለጫ በአሁን ጊዜ ህብረ ብሔራዊ ፌደራላዊ ስርዓትና ህገ መንግስቱ አደጋ ላይ እንዳለ ገልጸዋል። ሀገሪቱ የሚመራውን ኢሃዴግ ውስጣዊ ችግሮችን ፈቶ ህገ መንግስቱንና ህብረ ብሔራዊ ፌደራላዊ ስርዓቱን የመጠበቅ ኃላፊነት መወጣት አለበት ብለዋል። የፌደራል ስርዓቱን መጠበቅ የሀገር ህልውና በመሆኑ ሁሉም ዜጋ ኃላፊነቱን እንዲወጣም ጥሪ አቅርበዋል።
ህብረ ብሔራዊ ፌደራላዊ ስርዓትን አደጋ ላይ ነው ሲባል የኢትዮጵያ ብሔሮች፣ ብሔረሰቦች፣ ህዝቦች ነጻነትና መብቶቻቸው አደጋ ላይ ወድቋል ማለት ነው። በሌላ በኩልም እነዚህ ነጻነቶችና መብቶች እንዲጣሱ መንቀሳቀስ የፌዴሬሽን ምክር ቤት ተቋማዊ ህልውናን መፈታተን ጭምር በመሆኑ ህገ መንግስቱንና ህብረ ብሔራዊ ፌደራላዊ ስርዓትን ለማዳን የተጀመረውን ሀገር አቀፍ መድረክ በሁሉም ብሔራዊ ክልሎችና በሁሉም የከተማ መስተዳድሮች ተመሳሳይ መድረኮች እንዲፈጠሩ ሁሉም ያገባኛል የሚሉ ድጋፍ እንዲያደርጉ ጥሪያችንን እናቀርባለን።
የህግ የበላይነት በማረጋገጥ የዜጎችን ደህንነትና ሰላም ለማስከበር መንግስት ኃላፊነቱን እንዲወጣም ጠይቋል። ህገ መንግስታዊ ማሻሻያዎች ካስፈለጉም በህግ አግባብ እንዲካሄድ ጠይቋል። የስብሰባው ተሳታፊዎች ህገ መንግስቱና ህብረ ብሔራዊ ፌደራላዊ ስርዓቱን ከአደጋ ለመጠበቅ እንደሚታገሉ ቃል ገብተዋል። ምርጫ 2012ም በጊዜው እንዲካሄድ ጠይቀዋል።
ህገ መንግስታዊ ስርዓቱን ማዳን ማለት በህገ መንግስቱ የተገለጹትን ድንጋጌዎች ማክበርና መተግበር ማለት ነው። በመሆኑም ህገ መንግስቱ በሚፈቅደው ህጋዊ አግባብ መጪው ምርጫ በጊዜው እንዲተገበር በአጽንኦት እናሳስባለን።
የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል በስብሰባው ላይ ባደረጉት ንግግር የፌደራላዊና ህገ መንግስታዊ ስርዓቱን ተጠብቆ እንዲሄድ የሚመለከታቸው አካላት ለስብሰባው ጋብዘናል ብለዋል።
ህገ መንግስት ያደግ አይደለም ሲባል እንደነበረው የህዝብ ነው፣ የብሔር ብሔረሰብ ነው። ፌደራል ስርዓቱም ይሁሉ መሪ ነው እንጂ መንግስትን ያስተዳደረ ከላይ የተለየ ዋጋ ቦታ ስላለው ካልሆነ በስተቀር ይሄ የህዝብ ነው። ከዚህ ተነስተን ነው እየተወያየን ያለ ነው። እንዲህ ኢህአዴግማ እኛ ያው ትሰምታላችሁ ከማዕት መድረክ ነው ያለን እንዳላችሁት ከሁለት ሳምንት በፊትም ነበረን። ቀጣይ ነው፣ አሁንም አለን፣ የማያቋርጥ ነው። ስለዚህ እንዲህ ኢህአዴግ አሉን መቀጠል የሚገቡን ያካሄን ያለን ናቸው። እኛ ብቻችን ብንወያይ ይበቃል የሚል ግን የለን። ስለዚህ ህገ መንግስትና ፌዴራሊዝም የሁሉም ስለሆነ እኛም ድርሻ ስላለን ድርሻችን የተወጣ ነው። እዚህ እናንተ በመምጣታችሁ ሌላ አይደለም። ህገ መንግስቱን ማክበር መከላከል አደረጋ የሁላችን ድርጅት ሁሉም ተጋብዟል። ኢህአዴግም ጭምር ያን ኢህአዴግም ያመረ ድርጅት ነው። እኛም ኢህአዴግ አባላት ነው።
ዶክተር ደብረጽዮን ፓርቲያቸው ህወሓት ትግራይ ላይ ትኩረት በማድረግ እንደሚሰራ ገልጸው በፌደራል ደረጃ ደግሞ የሚጠበቅበትን አስተዋጽኦ ያበረክታል ብለዋል። ተሰብሳቢዎቹ በቀጣይ መድረኩን የሚያዘጋጁ ከተለያዩ የፖለቲካ ፓርቲዎች ከሀገር ሽማግሌዎችና ምሁራን የተውጣጡ በአባልነት የሚገኙበት ኮሚቴ በማቋቋም መርሃ ግብራቸው ትናንት አጠናቋል። ኮሚቴው ተመሳሳይ መድረኮች በማዘጋጀት የሚሰራ ይሆናል ብለዋል ዶክተር ደብረጽዮን።
እነዚህ አስተባባሪ የሚባሉ በቀጣይ የመድረክ ሶስተኛ አራተኛ የተባለ ይሄድ ይችላል። ግን ተጨማሪም ስራብ እንደዚህ ብንሰራ ይሄድ ይችላል። ሶሶ በሚቀጥለው ጊዜ ብናየው ነው የሚሻለው። እንዴ አሁን ያልሆነ ኃላፊነትና ተልእኮም ባንሰጣቸው። ስለዚህ የኛ ተልእኮ መድረኩን ማስቀጠል ነው። በቃ እንደዚህ አይነት መድረክ ባህር ዳር ይሁን፣ ሐዋሳ ይሁን፣ አዲስ አበባ ይሁን፣ አዳማ ይሁን በቃ ይሄን እንትን የሚያርጉልን የሚያስተባብሩልን ተልእኮ ግልጽ ቢሆን ለተቋም የሚባለው ያው ተቋም ልነው ይችላል። ለኛ ግን ሌላ ተልእኮ ያለው ተቋም አይደለም። ስለዚህ ዘለን ሌላ ነገር ማሰብ ያለብን አይመስለኝም። እኔ በዚህ ግን ስማማ ቀጣዩ መድረክ የሚያስተባብሩልን
በዚህ መድረክ የኦሮሞ ፌደራሊስት ኮንግረስ፣ የአገው ሸንጎ፣ የገዳ ስርዓት አራማጅ ፓርቲ፣ በዶክተር ሚሊዮን የሚመራው የሲአን ፓርቲና ሌሎች 38 ፓርቲዎች የተሳተፉ ሲሆን በትግራይ ክልል የሚገኙ ተቃዋሚ ፓርቲዎች እንዳልተጋበዙ ገልጸዋል። የአረና ትግራይ ሊቀመንበር አቶ አብርሃ ደስታ ከሌሎች ፓርቲዎች መሪዎች በግል ሲጋበዙ አንድም የአረና አባል አልተጋበዘም። ይህም ህወሓት ለትግራይ ተቃዋሚ ፓርቲዎች ያለውን ንቀት ያሳየበት ነው ብለዋል።
ያልተጠራንበት ምክንያት አንደኛ ህወሓት ለትግራይ ፓርቲዎች ያላትን ንቀት ለማሳየት ይመስለኛል። እኔ ብቻ ነኝ ያለሁት ትግራይ ውስጥ ሌላ ፓርቲ ለማስረት ሌላ አካባቢ ለማሳየት እና ንቀቷ ለመግለጽ ይመስለኛል።
የሳልሳይ ወያነ ትግራይ ፓርቲ አስተባባሪ አቶ ሀያሉ ገዱፋይ በበኩላቸው በመድረኩ ፓርቲያቸው እንዳልተጋበዘ ገልጸው እንደገለሰብ ግን ከፓርቲያቸው የተጋበዙ እንዳሉ ተናግሯል። በፖለቲካ መድረክ ላይ ፓርቲው የሚወክለውን ራሱ ይመርጣል እንጂ ሌላ ግለሰብ ሊመርጥለት አይገባም ብለዋል። በተጨማሪም ገዢው ፓርቲ በክልሉ ብቻውን እንዳለ ለማንጸባረቅ የተጠቀመበት አካሄድ ተቀባይነት የለውም ብለዋል።
ሳሳን ዞን እየቆጡ ያሉ ፓርቲዎች በትግራይ ጥቅም ላይ መሰረት አድርጎ የሚሰሩ ፓርቲዎች ሀሳባቸው እንዳይሰማ በዛ መድረክ ለማድረግ የተሞከረበት አግባብ ያለው እና ይህ ደግሞ የቆየ ድርጅት ሀሳብ ነው።
የትግራይ ክልል ህዝብና መንግስት ግንኙነት ቢሮ ኃላፊዋ ወይዘሮ ሊያ ካሳ ስለዚህ ተጠይቀው በመድረኩ የሳልሳይ ወያነና ባይቶና አመራሮች በግል ተጋብዟል፣ እንደ ፓርቲ ግን ያልተጋበዙበት በምርጫ ቦርድ ተመዝግበው እውቅና ስላልተሰጣቸው ነው ብለዋል።
የባይቶና አባይ ትግራይ የሳልሳይ ወያነ መሪዎች ነገር ግን በግለሰብ ደረጃ ወደዚህ መድረክ ቢመጡ እውቅና ሲያገኙ ደግሞ በፓርቲ ደረጃ የሚጠሩበት መድረክም ዝግ አይደለም ማለት ነው። በቀጣይ የምናደርጋቸው መድረኮች ሊኖሩ ይችላሉ፣ የዛኔ ሊሆን ይችላል ማለት ነው። ስለዚህ በዛ ደረጃ በግለሰብ መጣን ለምን ሚል ነገር ኢሹዎች ሊነሱ ይችላሉ። እነዚህ ኢሹዎች ግን እኛ ዋንኛው መውሰድ ያለብን ህጋዊ ዕውቅና ስካላገኙ ድረስ አሁንም በግለሰብ መጥተው መሳተፍ የሚችሉበት ሁኔታ ቢፈጠር ብለን ያመቻቸነው መሆኑን ለሁሉም ግልጽ መሆን አለበት ማለት ነው።
ወይዘሮ ሊያ የአርና ፓርቲ እንደ ፓርቲ ሆነ በግል አልተጋበዙም፣ ምክንያቱም የተጋበዙት ፌደራሊስት ኃይሎች ናቸውም በማለት ገልጸዋል።
ይህንን መድረክ የፌዴራሊስት ኃይሎች ናቸው ካል በህገ መንግስቱና በፌዴራሊዝም ስርዓቱ እንዲሁም እኛ መወያየት አለብን ብለን ያስቀመጥናቸው ርዕሰ ጉዳዮች ላይ የህግ የበላይነት በምርጫ 2012 ላይ የማይናወጥ አቋም ያላቸው ሰዎች የሚሳተፉበት መድረክ ነው ማለት ነው። ምክንያቱም ልዩነት ይዞ መከራከሪያ መድረክ አይደለም። ይህንን
ለአሜሪካ ድምጽ ሙልጌታ አጽብሃም መቀለም።
ጌታችን ለዘገባው እናመሰግናለን። ተከታዩ የመጽሔት ርዕስ ሜዲትራኒያን ባህርን ሊያቋርጡ የነበሩ 40 የሚሆኑ ሰዎች ትናንት ማክሰኞ መስጠማቸውን የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ያስታወቀበትን ይመለከታል። ሰዎቹ የተነሱት ከሊቢያዋ ዋና ከተማ ትሪፖሊ በስተምስራቅ 100 ኪሎ ሜትሮች ርቀት ላይ ከምትገኘው አልሆምስ ከተማ ነበር። ሊሳ ሽላይን ከጄኔቫ የዩኤንኤችሲአር ጠቅላይ ጽህፈት ቤት ያጠናቀረችውን የዚህን ዘገባ ዝርዝር ትስታበላቸው ይዛ ቀርባለች።
40 ይሆናሉ የተባሉት መስጠማቸውና መሞታቸው ተረጋግጧል። ሌሎች 60 ይሆናሉ የተባሉ ሰዎችን ግን የሊቢያ የወሰን ጥበቃ ዘቦችና የአካባቢው አሳስጋሪዎች ከአደጋው አትርፈው አውጥተዋቸዋል። ለተረፉት የመንግስታቱ ድርጅት ስደተኞች ጉዳዮች ከፍተኛ ኮሚሽነር ሰባዊና ስነ ልቦናዊ ድጋፍ እየሰጣቸው መሆኑን የድርጅቱ ቃል አቀባይ ቻርሊ ያክስሌይ ለቪኦኤ በሰጡት ቃል ገልጸዋል።
In a great deal of distress, obviously they've seen many of their fellow passengers
እጅግ የከበደ መከራ ላይ ነው የሚገኙት። አብረዋቸው ይጓዙ ከነበሩት ብዙዎቹ ሲሰጥሙ አይተዋል። 40 ሰው ሞተ ብለን አሁን የምንናገረው በግምት ነው። የአሰሳ ስራዎቹ ቀጥለዋል። የጠፋው ሰው ቁጥር ከዚያ በላይ ሊሆን ይችላል።
ከተረፉት መካከል ከሱዳን፣ ከግብጽ፣ ከሞሮኮ፣ ከቱኒዚያ የተነሱ ስደተኞች እንደሚገኙባቸው ያክስሌይ ተናግረዋል። ይህ የትላንቱ አደጋ የተፈጠረው 150 ሰዎች ባንድ አጋጣሚ ብቻ እዚያው ሜዲትራኒያን ባህር ላይ ባለቁ በጥቂት ሳምንታት ውስጥ መሆኑ ነው። ያንን ያህል ሰው በአንድ አደጋ ሲጠፋ ያ አጋጣሚ እጅግ የከፋውና ትልቁ እንደሆነ ተገልጿል። የትላንቱ አደጋ ባለፉት 8 ወራት ውስጥ ወደ አውሮፓ ለመሻገር በሚደረገው አዳጋች ሙከራ ሜዲትራኒያን ላይ ያለቀውን ሰው ቁጥር ወደ 900 አድርሶታል።
And this shocking incident now does really have to prompt action. Expressions of sympathy are no longer enough.
ይህ አስደንጋጭ አጋጣሚ በእውኑ ለአንዳች የተግባር እርምጃ ሊያነሳሳን ይገባል። ሐዘንን መግለጽ ብቻ ከእንግዲህ በቂ አይሆንም። ሰው ቀድሞም ቢሆን ወደ እንዲህ አይነት አደገኛ የጀልባ ጉዞ እንዲገባ ለሚያደርጉት ምክንያቶች ትርጉም ያለው መፍትሄ መፈለግና ተግባራዊ ማድረግ ያስፈልጋል።
የአውሮፓ ህብረት አገሮች ቀድሞ ሲያካሂዷቸው የነበሩ የአሰሳና የማዳን እንቅስቃሴዎችን እንደገና እንዲጀምሩ UNHCR ጥሪ አድርጓል። መንግስታዊ ያልሆኑ ድርጅቶች ባህር ላይም ከአየርም በሚያካሂዷቸው የማዳን ዘመቻዎች ላይ የጣሏቸውን እገዳዎች እንዲያነሱ ጠይቋል። ኮሚሽነሩ የሜዲትራኒያን አዋሳኝ የሆኑ የአውሮፓ ሀገሮችም በባህር ላይ የሚጠፋውን ህይወት ለማትረፍ የሚደረገውን ጥረት ማገዝና ማበረታታት እንጂ ማደናቀፍና ማስቆም የለባቸውም ብሏል UNHCR። የግብረሰናይ ድርጅቶቹ መርከቦች በሚያካሂዷቸው የፍለጋና የማዳን ስራዎች ላይ ፖሊሲዎቻቸውን ካጠነከሩት ሀገሮች መካከል በፍልሰቱ ግንባር ላይ የሚገኙት ጣሊያንና ማልታ ዋና ተጠቃሾች ናቸው። ሁለቱም ሀገሮች ባወጧቸው አዳዲስ መመሪያዎች ከባህር ላይ ያተረፏቸውን እና ያነሷቸውን ፍልሰተኞች የያዙ ማናቸውም የግብረሰናይ ድርጅቶች መርከቦች ወደ ባህር ወሰኖቻቸውም ሆነ ወደ ወደቦቻቸው እንዳይጠጉ ከልክለዋል። ጣሊያን እንዲያውም ይህንን ትዕዛዝ በሚጥሱ መርከቦች ላይ እጅግ የከበደ የገንዘብ ቅጣት የሚያስጥል ሕግ ያወጣች ሲሆን እጅግ አክራሪ ናቸው የተባሉት የአገር ግዛት ሚኒስትሯ ማቴዎ ሳልቪኒ አድራጎቱ በወንጀል እንዲያስጠይቅ ለማድረግም እየገፉ ናቸው። ይህ በእንዲህ እንዳለ ማሬ ጁኒዮ የምትባል የጣሊያኑ ሜዲትራኒያ ግብረሰናይ ድርጅት መርከብ 100 የሚሆኑ ፍልሰተኞችን ዛሬ ከሜዲትራኒያን ባህር ላይ ማንሳቷን የፈረንሳይ ዜና ወኪል ዘግቧል። ድርጅቱ በትዊተር ገጹ ላይ ዛሬ ባወጣው መረጃ ካተረፋቸው ፍልሰተኞች 22ቱ ሴቶች፣ 28ቱ ህጻናት መሆናቸውን ተናግሯል። ማሬ ጁኒዮ ባለፉት 3 ቀናት ውስጥ ከባህር ላይ ያተረፈቻቸው ቁጥር የዛሬዎቹን ጨምሮ 200 መድረሱን ያሳወቀ ሲሆን ወደ ወደብ ለመጠጋት ፍቃድ ለማግኘት ከጣሊያን የባህር ላይ እንቅስቃሴዎች ማስተባበሪያ ማዕከል ጋር እየተነጋገረ መሆኑን ገልጿል። በሌላ በኩል ደግሞ ከባህር ላይ ያተረፏቸው 100 ፍልሰተኞችን ያሳፈረች ዘመቻ መድን የሚባል የጀርመን ግብረሰናይ ድርጅት ንብረት የሆነች ኤሊኖር ተብላ የምትጠራ መርከብ ወደ ጣሊያን የውሃ ክልሎች እንዳትገባ የአገር ግዛት ሚኒስትሯ ሳልቪኒ ትላንት ከልክለዋል። ዓለም አቀፉ የፍልሰት ድርጅት IOM ባለፈው ወር ባወጣው መግለጫ በዚህ አውሮፓ ዓመት ውስጥ 34,000 የሚሆኑ ፍልሰተኞች አውሮፓ መድረሳቸውን አመልክቷል።
የመጽሔት ክፍለ ጊዜ ዘገባዎቻችን ይቀጥላሉ። የፈረንሳይ ፕሬዚደንት ኢማኑኤል ማክሮን አውሮፓ ከሩሲያ ጋር ያላት ግንኙነት መፍትሄ ካላገኘ በስተቀር አህጉሪቱ ምንጊዜም ቢሆን ልትረጋጋና ደህንነቷ ሊረጋገጥ አይችልም አሉ። ፈረንሳይ ያስተናገደችው የቡድን ሰባት የጂ ሰባት ጉባኤ ካበቃ በኋላ ማክሮን ለተለያዩ ሀገሮች ዲፕሎማቶች ባሰሙት ንግግር ሩሲያ በኡክራይን ላይ በወሰደችው እርምጃ ምክንያት አንዳንድ ወዳጅ ሀገሮች ከሩሲያ ጋር የመነጋገሩን ሀሳብ እንደማይፈልጉ ታምነዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ሩሲያ ወደ ቡድን ሰባት ማህበር እንድትመለስ በጉባኤው ወቅት ግፊት ማድረጋቸው ይታወቃል። ሩሲያ እንድትወጣ የተደረገው ታዲያ የኡክራይኑን የክሪሚያ ልሳነ ምድር ከአምስት ዓመታት በፊት ከወረረች በኋላ መሆኑ ይታወሳል። የአሜሪካ ድምፅ ዘጋቢ ዝላቲሳ ሆክ ያጠናቀረችው ዘገባ አለ። አዳነች ፍሳዬ ታቀርባለች።
ሞስኮ በምስራቅ ኡክራይን ጣልቃ መግባቷን ቀጥላለች በሚል በምዕራቡ ዓለም ውጥረት አስፍኗል። ፕሬዚደንት ትራምፕ ግን ስልጣን ከያዙበት ጊዜ አንስቶ ከሩሲያ ጋር ያለው ግንኙነት እንዲሻሻል ሲገፉ ቆይተዋል። ጥረታቸው ታዲያ የአንዳንድ የአውሮፓ መሪዎችን ድጋፍ ያስገኘ ይመስላል። የፈረንሳይ ፕሬዚደንት ኢማኑኤል ማክሮን
Je crois qu'il nous faut construire une nouvelle architecture de confiance et de sécurité en Europe. Parce que le continent européen ne sera jamais stable.
በአውሮፓ አዲስ የደህንነትና የመተማመን ሞዴል ማዳበር ያለብን ይመስለኛል። ምክንያቱም ከሩሲያ ጋር ያለንን ግንኙነት ካላቀዘቀዝንና ግልጽ ካላደረግን በስተቀር የአውሮፓ አህጉር ምን ጊዜም ቢሆን ሊረጋጋና ደህንነቱ ሊጠበቅ አይችልም። አንዳንዶቹ ተጨማሪ ማዕቀብ እንዲጣል መግፋታቸው አይቀርም። ወዳጆቻችን ቢሆኑም እንኳ እነሱ ይህን የሚያደርጉት ለጥቅማቸው ሲሉ ነው። ሆኖም የኛ ጥቅም አይደለም።
ሩሲያ ወደ ቡድን ሰባት እንድትመለስ ትራምፕ መጠየቃቸውን ፖላንዳዊ ፖለቲከኛ የአውሮፓ ህብረት ካውንስል ፕሬዚደንት ዶናልድ ታስክ ባለፈው ቅዳሜ ነቅፈዋል።
Today I will try to convince my interlocutors that it would be better to invite Ukraine as a guest of course to the next
ዛሬ የአዲሱ ፕሬዚደንት ቭላድሚር ዘለንስኪን አመለካከት ለመስማት ኡክራይን በመጪው የቡድን ሰባት ጉባኤ በእንግድነት እንድትገኝ መጋበዙ የተሻለ መሆኑን ለማሳመን ሞክራለሁ። ከሁለት ቀናት በፊት ስለ ጉዳዩ ከሳቸው ጋር ተነጋግሬያለሁ። በጣም ፍላጎት እንዳላቸው አውቃለሁ።
ብሪታንያም ሩሲያን መልሶ የማስገባቱን ሐሳብ ተቃወማለች። አምና ኢንግላንድ ውስጥ የቀድሞ የሩሲያ ሰላይ ላይ የተፈጸመው በኬሚካል የመመረዝ ተግባር የክሬምሊን ሥራ ነው ትላለች ብሪታንያ። ሩሲያ በኡክራይንና በብሪታንያ በፈጸመቻቸው ድርጊቶች ምክንያት በቡድኑ ሙሉ አባልነት ልትመለስ አትችልም ብለዋል ማክሮን። ነገር ግን ሩሲያን ከአውሮፓ አርቆ መገፍተሩ ስትራቴጂያዊ ስህተት ነው ብለዋል። ይህ ተግባር ሩሲያ በሌላ አካባቢ ወዳጅነት እንድትመሰርት አድርጓል ብለዋል ማክሮን። ፈረንሳይ ታዲያ ይህን ለመለወጥ ትፈልጋለች። ሩሲያ ኡክራይን ውስጥ ያለውን ግጭት በሚመለከት ቁልፍ የሆኑ ቅድመ ግዴታዎችን ካሟላች ፈረንሳይ በራሷ መንገድ ለመሄድ ተዘጋጅታለች ብለዋል የፈረንሳዩ ፕሬዝዳንት።
Mais pour le dire en termes simples, nous ne sommes pas une puissance qui considère que les ennemis de nos amis sont forcément les nôtres ou qu'on s'interdit de leur parler.
በቀላሉ መንገድ ለማስቀመጥ እኛ የወዳጆቻችን ጠላቶች የኛም ጠላቶች ናቸው ወይም ልናነጋግራቸው አንችልም የሚል እምነት የለንም። ይህም የፈረንሳይን ጥንካሬ የሚያሳይ ይመስለኛል።
የሩሲያ የዩክሬን የጀርመንና የፈረንሳይ ተወካዮች በዩክሬን ሰላም ለማምጣት ስለሚቻልበት መንገድ ለመወያየት በመጪው ወር እንደሚሰበሰቡ ማክሮን ተናግረዋል። የትራምፕ የብሔራዊ ደህንነት አማካሪ ጆን ቦልተን ከአውሮፓውያን መፍትሄ ይገኛል ብላችሁ አጠብቁ ሲሉ ትላንት ዩክሬናውያን አስገንዝበዋል። ቦልተን የዩክሬን መዲና ኪቭን በጎበኙበት ወቅት የሀገሪቱ ፕሬዚደንት ቮሎዲሚር ዘለንስኪ በምስራቅ ኡክራይን ላይ ማንኛውም አይነት እርምጃ ለመውሰድ ባይፈጥኑ ይሻላል ብለዋል። ፕሬዚደንት ትራምፕ በሳምንቱ ማብቂያ ላይ ፖላንድን ሲጎበኙ ከኡክራይኑ መሪ ጋር ሊገናኙ እንደሚችሉ ቦልተን ጠቁመዋል።
አድማጮች ስርጭታችን ወደ ማጋመሱ ላይ ተቃርበናል። እዚህ ግድም የምርጥ የሙዚቃ ዜማ እናሰማበት ይሆናል። ቆንጅት
ተመርጧል በየላስፍ
ተመርጧል ብለሽ ብታስቢ ትክክል ነው? የዌብ እና የማህበራዊ መገናኛ አቀናባሪያችን አባየው ገበያው ናት የመረጠችልን። ለዛሬ የምንጋብዛቸው ታዲያ አድማጮቻችንን ልረሳሽ አልቻልኩም እያለ ተወዳጁ ድምፃዊ ቴዎድሮስ ታደሰ የሚጫወተውን ነው።
አይነኛው ትዝታሽ አይነኛው ትዝታሽ ለረሳሽ ቻልኩም በምን ሰበብ ለጥራሽ በምን ሰበብ ለጥራሽ በምን ሰበብ ለጥራሽ
የቴዎድሮስ ታደሰን ግሩም ዜማ ነበር አድማጮች የተከታተላችሁት።
አበባየሁን እናመሰግናለን።
አበባየሁንም ድምጻዩንም ቴዎድሮስ ታደሰን እናመሰግናለን። አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድና በአሃዱ ራዲዮ ኤፍኤም 94.3 እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት የሚቀጥለውን ከዚህ ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምጽ ዝግጅት ነው። አሁን ወደ ቀዳሚው ቅንብር ነው የምናልፈው። ለዚህ ሁለተኛው አጋማሽ ቀዳሚ ያደረግነው ኢትዮጵያውያን በአሜሪካ
በዩናይትድ ስቴትስ ኔቫዳ ክፍለ ግዛት የሕዝብ ተወካዮች ምክር ቤት አባልነት በመመረጥ የመጀመሪያው ኢትዮጵያዊ አሜሪካዊ የሆነው አቶ አሌክዛንደር አሰፋ በአሜሪካ ላስ ቬጋስ ሊትል ኢትዮጵያ ወይም ትንሽቱ ኢትዮጵያ የሚል ስያሜ ሊያስገኝ የሚችለውን የሕግ ረቂቅ ንድፈ ሐሳብ አቅርበዋል። በቅርቡም ትንሽቱ ኢትዮጵያ የሚለውን ስያሜ ሊያገኝ እንደሚችል ይገመታል። ሎስ አንጀለስ የሚገኘው ዘጋቢያችን ዳንኤል አርጋው በዚህና በሌሎች ተዛማጅ ጥያቄዎች ዙሪያ ተከታዩን ዘገባ አድርሶናል። ዳንኤል አርጋው ከሎስ አንጀለስ።
አቶ አሌክሳንደር አሰፋ ይባላል። ነዋሪነቱ በላስ ቬጋስ ኔቫዳ ግዛት ሲሆን ለአውሮፓውያን ዘመን አቆጣጠር በ2018 በዚህ በዩናይትድ ስቴትስ የህዝብ ተወካዮች ምክር ቤት በኔቫዳ ኮንግረስ ለ42ኛው ዲስትሪክት ወይም ወረዳ ተወዳድሮ ምርጫውን በማሸነፍ የመጀመሪያው ትውልድ ኢትዮጵያዊ የዲሞክራቲክ ፓርቲን በመወከል የተወካዮች ምክር ቤት አባል በመሆን በማገልገል ላይ ይገኛል። ታዲያ አቶ አሌክሳንደር አሰፋ በላስ ቬጋስ ኔቫዳ ግዛት ለህዝብ ተወካዮች ምክር ቤት እንደራሴዎች ኢትዮጵያን ነክ የሆኑ ጉዳዮች ከ60 በላይ የረቂቅ ህጎችን ለምክር ቤቱ በማቅረብ የውሳኔ ሰነዶችን በመጠባበቅ ላይ ነው የሚገኘው። ላስ ቬጋስ ከተማ ከዓለም የሚመጡ የቱሪስት መዳረሻ ከመሆኑ አንጻር ሀገርን ከፍ አድርጎ ለማስተዋወቅ ሚናው የጎላ ነው። በዚህና በተያያዥ ጥያቄ ዙሪያ ከአቶ አሌክሳንደር አሰፋ ጋር ቆይታ አድርገናል። እንዴት ምርጫውን አሸንፎ ለውጤት እንደበቃና ወደ ፖለቲካው ዓለም እንዴት እንደተቀላቀለ ከሚገልጽበት ይጀምራል።
ሃይስኩል ትምህርት የጨረስኩት ከዛም ወደ ኮሌጅ የሄድኩት መጀመሪያ የበረራ ትምህርት ቤት ሄጄ የፓይለት ትምህርትን የተማርኩት ቀጥያም ፖለቲካል ሳይንስ ተምሬያለሁኝ። ከዚህ በፊት ተወዳድሬ ስልጣን የማግኘቱ አላማው ኖሮኝ አያውቅም ነበረ። ሌሎች ተወዳዳሪዎችን፣ ሌሎች የፖለቲካ ሰዎችን በበጎ ፈቃድነት የማገለግልባቸው ጊዜዎች ነበሩ። ከ2016 ዶናልድ ትራምፕ ከተመረጠበት ምርጫ በኋላ እንግዲህ እኔም ተሳትፌ ሊስ በኛ አካባቢ የእኛን ማህበረሰብና ፍልሰተኛውን ማህበረሰብ የማግዝበትን ጊዜ ተፈጥሯል ማለት ነው። እንግዲህ የ2018 ምርጫ ፉክክር የበዛበት ነበረ። ከሶስት ሰዎች መካከል ተወዳድሬ ነው እኔ አሸናፊ ሆኜ የወጣሁት። ቅድም እንደጠቀስከው አንደኛውን አመት ጨርሼ ወደ ከተማችን ተመልሻለሁኝ። በዚህ የስራ ጊዜ በርካታ ረቂቅ ህጎችን ለምክር ቤቱ አቅርቤያለሁ። ወደ 64 የሚሆኑ ህጎችን። በጣም አድካሚና በጣም ስራ የበዛበት አንድ አመት ነው ያሳለፍኩት። ብዙዎቹ ህጎች በስቴታችን ገቨርነር ተፈርመው አሁን ስራ ላይ ይገኛሉ።
በተለያዩ ኢትዮጵያዊ ነክ በሆኑ ጉዳዮች ዙሪያ በርካታ የረቂቅ ሀሳቦችን ለተወካዮች ምክር ቤት አቀርበሃል እና ከእነዚህም መካከል በላስ ቬጋስ ሊትል ኢትዮጵያ ወይም ትንሿ ኢትዮጵያ ተብሎ ስያሜ እንዲያገኝ የሚል ይገኝበታል እና በቅርቡም ይህን ጥያቄ ተቀባይነት አግኝቶ ስያሜው ህጋዊ እውቅና ያገኛል ተብሎ ይጠበቃል እና የዚህ ሀሳብ ጥንስስ እንዴት ተጀመረ? ጥያቄዎች በምን ደረጃ ላይ ይገኛል?
እንግዲህ ላስ ቬጋስ አካባቢ ወደ 40,000 ኢትዮጵያውያን ይኖራሉ ተብሎ ይገመታል። ሊትል ኢትዮጵያ ወይ ደግሞ ትንሿ ኢትዮጵያ ተብሎ እንዲሰየም ረቂቅ ሀሳቡን ያቀረብኩበት አካባቢ ወደ 60 ኢትዮጵያውያን በባለቤትነት የሚያስተዳድሯቸው የንግድ ቤቶች እና በርካታ የኛ ማህበረሰብ የሚገለገለባቸው ቤተ እምነቶች የሚገኙበት አካባቢ ነው። እኔም ራሴ እንግዲህ ለኔቫዳ የህዝብ ተወካዮች ምክር ቤት ተመርጬ የማገለግለው ዲስትሪክት ይህንን አካባቢ ያካተተ ነው። አሁን ያለንበት ደረጃ እኔ ያቀረብኩት ጥያቄ በስቴታችን እንግዳ ነው። እንደዚህ አይነት አገር ወይ ደግሞ አካባቢም በአንድ ሀገር ስም የመሰየሙ ልምድ የለም። በእርግጥ ቻይና ታውን እና ኮሪያ ታውን ተብለው የሚጠሩ የንግድ ሰፈሮች አሉ። እነዚህ በተለምዶ መጠሪያቸው ይሁን እንጂ ህጋዊና ኦፊሻል ስያሜ የላቸውም። ይህንን አንድን አካባቢ ኦፊሻል ስያሜው እንዲሰጥ የሚያደርገውን ህግ መቅረጽ ላይ ነው ያለ ነው። ያ የረቂቅ ህግ በምክር ቤቱ ሲያልፍ ያቀረብኩትን የትንሿን ኢትዮጵያ ጥያቄ ማስተናገጃ ህጋዊ መሰረት ይኖረናል ማለት ነው። እንግዲህ ይሄ ማለት ለትንሿ ኢትዮጵያ ብቻ ሳይሆን በዘለምድ ቻይና ታውን እና ኮሪያ ታውን ተብለው የሚጠሩ አካባቢዎችን ጨምሮ ህጋዊና ኦፊሻላዊ ሽፋን እንዲኖራቸው ትንሿ ኢትዮጵያ በሩን ትከፍታለች ማለት ነው።
ኢትዮጵያ በላስ ቬጋስ ኔቫዳ ግዛት ጥያቄውን ጸድቆ እውን ከሆነ ሎስ አንጀለስን ጨምሮ ሁለተኛ መሆኑ ነው እና ትንሿ ኢትዮጵያ ተብሎ መሰየሙ የኢትዮጵያን ባህል፣ ታሪክ፣ ወግ በማስተዋወቅ ረገድ ያለው ሚና እንዴት ትገልጸዋለች?
በየትኛውም ዓለም ክፍል ብንኖር ኢትዮጵያውያን እንደመሆናችን መጠን ኢትዮጵያን አድንቆና ከፍ አድርጎ ማሳየት፣ የኢትዮጵያውያን ጥንካሬና ጥሩ ባህል ማሳየት እለት ከእለት ልናስታውሰው የሚገባ የዜግነታችን ግዴታ ነው ብዬ አስባለሁ። በዚህ መንፈስ ነው ሊትል ኢትዮጵያን በላስ ቬጋስ የማሰየም ዓላማ እዚህ ሀገር ላይ ባለኝ ስልጣን ተመርኩዤ ይዤ የተነሳሁት ማለት ነው። ሀገራችንን ኢትዮጵያን ከፍ አድርጎና አጉልቶ ለማሳየት ይረዳ ነው። ባህላችንንና ማንነታችንን በዓለም ሕዝብ ፊት ከፍ እንዲታይ ለማድረግ ያስችለናል። ከዚህ ተያይዞ ላስ ቬጋስ አካባቢ ያሉ በኢትዮጵያውያን ባለቤትነት የሚተዳደሩ ንግድ ቤቶችና ሬስቶራንቶች ላይ የሚያመጣው ኢኮኖሚያዊ ጥቅም በቀላሉ የሚታይ አይደለም። ላስ ቬጋስ እንደሚታወቀው የቱሪስት ከተማ ናት። ሕዝብ ከዓለም ዙሪያ ሁሉ የሚመጣባት በቀን 24 ሰዓት በአመት 365 ቀናት ክፍት የሆነች ከተማ ናት። ለዚህም ነው በላስ ቬጋስ ትንሿ ኢትዮጵያ ስትሰየም ትልቅ የሆነችውን ሀገራችንን ኢትዮጵያን በዓለም ሕዝብ ፊት ከፍ ማድረግ እንችላለን ብዬ በድፍረት የምናገረው።
ሮማ አሌክሳንደር፣ በእነዚህና በሌሎች መሰል ጉዳዮች ዙሪያ እንደሆነ የምታደርጋቸው ስራዎች ከጉዳዩ ተጠቃሚዎች ኢትዮጵያውያን በኩል እንደ የምታገኘው ድጋፍ እንዴት ትገልጸዋለሁ?
መጀመሪያም ለምርጫ ውድድር ውስጥ ስገባ በርካታ ሰዎች እንደማይሆን ይነግሩኝ ነበርና ይጠራጠሩ ነበረ። በቀላሉ የምናልፋቸውን መንገዶች ዳገት እንዲሆን አድርጎብናል። አሸንፌ ቦታው ላይ ደርሼ ማሳየት ነበረብኝ። ከዛ በኋላ በርካታ ሰዎች እየደገፉን ያሉት በዛ ጊዜ አብሮኝ የነበሩ ጥቂት ሰዎች ቢሆኑ ቁጥራቸው ላመሰግናቸው ወዳለው በዚህ አጋጣሚ አብሮኝ ከመጀመሪያው ጀምሮ እስከ መጨረሻ የቆሙ ሰዎች አሉ። ተነሳ ነው አላማ ከጎናችን እግዜር ደግፉን። እንግዲህ ዛሬ ወደ ማሸነፉና አካባቢያችን ላይ ተጽዕኖ ወደ ማምጣቱ ደርሰናል። ከዚህም በኋላ የሚደረጉ ምርጫዎች ላይ የግድ እኔ የሚመረጥበት አካባቢ ላይ ባይሆን ባለንበት በምንኖርባቸው አካባቢዎች ላይ የእኛን ማንነት የእኛን ጥቅም የሚያስከብሩ ተመራጮችን እየደገፍን በድምጻችን ተጽዕኖ ማቅረብ ይኖርብናል እላለሁ። በቁጥራችን ብዛት ውስጥ ያለንን ጥንካሬ ማሳየት ስለቻለን ነው ባለፈው አመት በተደረገው ምርጫ ላይ እኔን የስኬታችን የምክር ቤት አባል አድርገን ማስመረጥ የቻልነው እና ከዚህም በኋላ ያለኝ መልእክት አብሮነት ጥንካሬ ነው። አብሮነት ብርታት ነው፣ ውበት ነው፣ ሀገር ያሳድጋል፣ ትውልድ ይቀይራል። ልዩነቶቻችንን እንደ ጥንካሬያችን ተጠቅመን የጋራ ማህበረሰባዊ ችግሮቻችንን መቅረፍና ወደ ተሻለ ምዕራፍ መሻገር ይቻላል ብዬ አምናለሁ።
እዚያም የአቶ አሌክሳንደር አሰፋ ስለ ጊዜ እጅግ ጋር እጅ አመሰግናለሁ።
ጊዜ ሰሚጋ
ዳንኤል አርጋውን ለኢትዮጵያውያን በአሜሪካ ዘገባው ወይም ቅንብሩ እናመሰግናለን። አድማጮች፣ አሁን ሁለተኛው የምሽቱ ቅንብራችን ዲሞክራሲ በተግባር ነው። ኢትዮጵያ ወዴት የሚል ስያሜ የተሰጠው የውይይት መድረክ ሁለተኛ መርሃ ግብሩን በሳምንቱ መገባደጃ ላይ እዚህ ዋሽንግተን ዲሲ አካሂዷል። በአገር ቤት የሚካሄዱ ውይይቶች የአገሪቱን ችግር ከማሳየት ይልቅ መንግስትን በማሞገስ ላይ ተጠምደዋል በሚል የሚከሱት የመድረኩ አስተባባሪዎች የኢትዮጵያን መጻኢ መንገድ የሚያቃኑ አማራጭ ሐሳቦች ይስተናገዱም ዘንድ መድረኩን መፍጠር እንዳስፈለጋቸው ለአሜሪካ ድምጽ ገልጠዋል። ሀብታሙ ስዩም ነው የውይይት መድረኩን የተከታተለው ነው።
ኢትዮጵያ ወዴት የሚል ስያሜ የተሰጠው የውይይት መድረክ ሲካሄድ ይህ ለሁለተኛ ጊዜው ነው። ከአስተባባሪዎች መካከል አንዱ የሆኑት አቶ ጌታውን ካሳሁን እንደሚሉት የኢትዮጵያ የአሁኑ ጉዞ ግልጽ ያልሆነና ችግሮች የተሞሉበት በመሆኑ አማራጭ ሀሳቦች ይስተናገዱ ዘንድ መድረኩን መፍጠር አስፈልገዋል።
ባለፈው አንድ ዓመት ከፍተኛ የለውጥ ተስፋ ነበረ። ይህ ከፍተኛ የለውጥ ተስፋ በይቅርታ በመደመር እንደ ኢትዮጵያዊ ሁላችንም ወደፊት እንሄዳለን የሚል ነገር ነበር። ግን አሁን ካለፉት 6 ወራት ወዲህ የመጡት ነገሮች ግን ወደፊት ሳይሆን ወደ ኋላ ታሪክ እየቆሰቆሱ በውሸት ትርክት ዲሞክራሲና በመደመር አንድ ላይ ሳይሆን የመተካካት አይነት የሚመስል ነገር አለ። ስለዚህ ወዴት ይሄድ እንደሆነ ግልጽ አይደለም። ተስፋ ነበርን ባለፈው አንድ አመት፣ አሁንም ቢሆን ያ ተስፋ ሙሉ በሙሉ አልጨለመም፣ ግን ግልጽ አይደለም። ስለዚህ አሁን አገር ቤት ያሉ ሚዲያዎች፣ አገር ቤት ያሉ ውይይቶች በሙሉ ማሞገስ መንግስትን የዛ አይነት ነገር ስለሆኑ ይሄኛው በትክክል መሬት ላይ ያሉ ነገሮች ምንድናቸው? ያለ ፍራቻ ያለ አድርባይነት ሁኔታዎችን ከነመፍትያ አቅጣጫቸው እንወያይበት መድረክ ነው።
በሁለተኛው ዙር የኢትዮጵያ ወዴት የውይይት መድረክ ላይ ሶስት ምሁራን ዳሰሳና ጥናቶቻቸውን አቅርበዋል። ዶክተር አብርሃም አለሙ ኦሮምኛን የፌዴራልና የአዲስ አበባ የስራ ቋንቋ የማድረግ እድሎችና ችግሮችን በተመለከተ ካቀረቡት ረዘም ያለ ማብራሪያ መካከል የተወሰነውን እንቀንጭብ።
ዱሮ በኢትዮጵያ ፊደል ኦሮምኛ ማንበብ ይችሉ የነበሩ ሰዎች የላቲኑ ሲመጣ ግራ ተጋብተው ከትምህርት ቤት እንደምታውቁት ኢትዮጵያውያን 6-8 ላይ የሚያቆሙት ከማንበብና መጻፍ መቻል ወደ አለመቻል የተዘዋወሩ ብዙ ናቸው። ኦሮምኛን የሥራ ቋንቋ ማድረግ ሌሎችንም ጨምሮ ማድረግ የኦሮሞን ሕዝብ የሌሎችንም የኢትዮጵያ ማህበረሰቦች የኢትዮጵያዊነት ስሜት፣ የባለቤትነት ስሜት፣ የአለኝታነት ስሜት እንዲሰማቸው ያደርጋል። ስለዚህ ሁሉም እንደገና በአዲስ ኢትዮጵያዊነትን ለመቀበል አንደኛውና ቀላሉ እርምጃ ሁሉም ነገር ኢትዮጵያዊ ማድረግ። ከዛ ውጪ የኦሮሞ ልጆችም ማንኛውም ቋንቋም ሆነ ትምህርት የትምህርት አይነቶች ሲማሩ በአንድ አይነት ፊደል መማራቸው ትምህርቱ ያግዛቸዋል፣ ይደጋገፋል።
ዶክተር ተስፋዬ ደመላሽ የኢትዮጵያ ውጥረትና መውጫው ስልታዊ ያስተሳሰብና የንቅናቄ አቅጣጫዎች በሚል መልከታቸውን ያጋሩ ሌላኛው ምሁር ናቸው።
ህወሓት አገዛዝ በኋላ ያላቋረጠ የተራማጅነት ርዕዮተ ዓለም ተጽዕኖ አለ ማለት ወይም ፖለቲካ ትክክለኛነት ሊባል ይችላል፣ አላውቅም እዚህ ሀገር እንደሚባለው እና ይሄ ብሔረሰቦች ህዝቦች የሚለው የስታሊናዊ ቋንቋ አውቀውትም ይሁን ሳያውቁ የሰረጣቸው ብዙ ምሁራን አሉ ኢትዮጵያ። እነዚህ ሰዎች አገር ወዳድ ናቸው። አንዳንዶች ይሄ ቋንቋው ራሱ ጸረ ኢትዮጵያ ነው፣ ይሄ ሀገር ጸረ አንድነት ነው ስንላቸው ይህን ያህል አያዳምጡም። ምክንያቱም ልምድ ሆነ አላውቅም፣ ግን የተንዛዛ ርዝራዥ ሊሆን ይችላል፣ ግን አለ ያተስ ነው ብዬ አስባለሁ። ይሄ ለምሳሌ እኩልነት፣ የብሔሮች እኩልነት የሚለው እና ይሄ ፈሩን ለቆ እርግጥ ጸረ ኢትዮጵያ ሆኗል።
በመድረኩ ላይ የብሔር ጭቆና በኢትዮጵያ ታሪክ ውስጥ ነበረ ወይ በሚል ርዕስ መከራከሪያቸውን ያሰሙት የታሪክ ተመራማሪው ፕሮፌሰር ኃይሌ ላሬቦ ነበሩ። እሳቸው በበኩላቸው የባህር ማዶ ጸሐፍትና ፖለቲከኞች የኢትዮጵያን አንድነት ለማላላትና የአንድ ብሔር ጭቆና ኢትዮጵያ ውስጥ የነበረ ለማስመሰል ጥረት ማድረጋቸውን ያሳዩልኛል ያሏቸውን አብነቶች ሲጠቅሱ ተሰምተዋል።
ኢትዮጵያ እድገትና ልማት አሁን ባለችበት ቅጽበት ከቀጠለ እንዲሁም በአውሮፓ ሀገሮች ተምሮ የተመለሱት ወጣቶች ለነጭ ዘር ባላቸው አመለካከት ከገቡ ለነጭ ዘር ክብርም ሆነ የአፍሪካ ቅኝ ገዢዎች ለሆኑት አውሮፓውያን እጅግ አስጊ ሁኔታ ስለሚፈጠር ኢትዮጵያን መበታተን ይኖርባታል። ስለዚህ ሲባል የኢትዮጵያ ሕዝቦች በብሔር ብሔረሰቦች በቋንቋና በባህል መከፋፈልና ሁሉም ብሔሮች በአምባገነኑ አማራ ቀንበር ስር እየጨቆኑ እንዳሉ መስሎኝ ያስባል። ሁሉም ዓለም ቋንቋ ተተረጎመ፣ በስፔንስ ስለተባለ እንግሊዞችም ፈረንሳዮችም ኢጣሊያንን ሂድና ውጋ አሉት። በዚህ ምክንያት ጣሊያን ወጋ፣ ኢትዮጵያ ተያዘች። ግን ችግሩ ምን ሆነ?
ከዚህ በተጨማሪ በመድረኩ ላይ የዶክተር አብይ አህመድ አስተዳደር ኢትዮጵያ ውስጥ ባለፉት ጥቂት ጊዜያት ውስጥ የተፈጠሩ የሰብአዊ መብት ጥሰቶችን መከላከል እንደተሳነው ለማሳየት ያለመ በምስል የታጀበ ማብራሪያ በአቶ ማስተዋል ጌትነት በኩል ቀርቧል። ወደ መድረኩ አስተባባሪዎች ዳግም እንመለስ። የመድረኩ ግብ የአንድ ወገን የተጋነነ ሐሳብን ሚዛን ለመጠበቅ እንደሆነ ከጠቀሱልኝ ሌላኛው አስተባባሪ አቶ ኃይለ ገብርኤል አያሌው ጋር በነበረኝ ቆይታ አሁን የተጀመረው መድረክም በራሱ አንጻር ወደ አንድ የሐሳብ ወገን ያጋደሉ ምልከታዎች መናኸሪያ ከመሆን አልፎ ከተስተናገዱት ሐሳቦች በተለዩ የቆሙ ሙግቶችን ለማካተት ሙከራ ተደርጎ እንደው ጠይቂያቸው ነበር።
ያ ቢሆን በጣም ጥሩ ነበር። ከመንግስት ወገን ያው የፖለቲካ ባህላችን አላደገም። መንግስት ለሚቀርብበት ትችት መልስ የመስጠት ባህል በኢትዮጵያ ውስጥ የለውም። እና ያ ቢሆን እየተማማርን ይሄም የውይይት መርሃ ግብር እንዲዙም ብሎ ሰዎች ሳይሆን በመስኩ ልምድና ችሎታ ዕውቀት ያላቸው ሰዎች ጽሑፍ የሚያቀርቡበት ሐሳብና ውይይት የሚካሄድበት ስለሆነ ለመንግስት ትልቅ ግብዓት ይሆን ነበር። ነገር ግን የፖለቲካ ባህላችን ውስጥ ተቃውሞን የማስተናገድ አማራጭ ሐሳብን የማዳመጥ ከውዳሴ ቃላት ውጪ ሌላውን የመቀበል ባህል የለም። በተለይ በዶክተር አብይ ትልቅ ተስፋ ነበረን። በሂደት ግን የታየው ውዳሴዎችን የመቀበል ተቃውሞዎችን ደግሞ አልፎ ተርፈው በኃይል እስከማፈን የደረሱበት ደረጃ አለና
ምናልባት እንዲሁ መደበኛ ጥያቄዎችን አቅርባችሁ ይሁን እዚህ ላለው ኤምባሲ እዚህ ደግሞ መንግስትን እንደግፋለን ለሚሉ ወገኖች ይሄ ጥያቄ ቀርቦ እንቢያሉበት አጋጣሚ አለ?
በመሰረቱ ያንን አላደረግንም። መንግስትን ለመጠየቅ አልሞከርንም። ኤምባሲ ውስጥ ከዚህ በፊት በሌላ እንደ ቪዥን ኢትዮጵያ ካሉት ጋራ አብረን ሆነን ውይይት እንደሚደረግ አምባሳደሩ ባሉበት ፕሮግራሞች ነበሩ፣ በአጋጣሚ አልተሳኩም። ነገር ግን በአጠቃላይ ባለው ሁኔታ ስናየው ያንን እዚህ ያሉት ተወካዮችም የተጽዕኖ አቅማቸው ያን ያህል አይደለም።
እንደው ከነሱት አይቀር ማንኛውንም ሐሳብ ያለውን ሰው ሐሳቡን ሰምቶ የሐሳቡን በሐሳብ መመከቱ የበለጠ ውጤታማ ያደርግም ሙሉ በርን ከመዝጋት
ብዙ አመት 50 አመት 60 አመት የቆየ የተዛባና የዜሮ ድምር ፖለቲካ አለ። ምንም አይነት ማስረጃ ምንም አይነት ክርክር የማይለውጠው ደግሞ እንደዚህ አይነት ሙከራዎች አሉ። ነገር ግን እዚህ ላይ ጊዜ ማጥፋት ነው። የሀገሩን ህልውና የሀገሩን ታሪክ የሀገሩን ክብር አሳልፎ ለሌሎች ሲሰጥ የሚፈልግ ኃይል ጋራ ጊዜ ማጥፋቱ ጥቅም ይኖረዋል ብለን አናስብ። ከዛ በተረፈ ግን በሐሳብና በማስረጃ በታሪክ ዙሪያዎች በየትኛው ጉዳይ ላይ ለመዋየት የፈቀደ ሰው ካለ አካልም ቡድንም ካለ ለመዋየት ዝግጁ ነው።
በመድረኩ በቀረቡ ሐሳቦች አለያም አስተባባሪዎች ለጣቢያችን ባጋሯቸው ምልከታዎች ላይ ተጨማሪ የድጋፍም ሆነ የተቃውሞ ሐሳቦቻችን ይሰሙልን የሚሉ ወገኖችን ለማስተናገድ ጣቢያችን ክፍት ነው። ለዛሬው ግን ሐሳቦቻቸውን ያጋሩንን ሁሉ እናመሰግናለን። ለአሜሪካ ድምጽ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።
ሀብታሙ ስዩምን ለዘገባው እናመሰግናለን። አድማጮች፣ አሁን ወደ ምሽቱ የመጨረሻ ቅንብር ነው የምናልፈው፣ ሴቶችና ቤተሰብ። ሴቶችና ቤተሰብ አዘጋጇን አውቃታለሁ ቆንጅት፣ እዚህ አጠገቤ ትገኛለች። እጅሽ ከምን ለዛሬ
እንግዳለችኝ አሉላ። ዛሬ ከአዲስ አበባ ሮዝ መስቲካ ትባላለች። ሮዝ መስቲካ ነጋሽ ለተለያዩ ሴቶችን የተመለከቱ ማህበራዊ ጉዳዮች ዙሪያ በመሟገት ለሰራተኛ ሴቶች የወሊድ ፈቃድ ባካሄደችው ዘመቻዋ ትታወቃለች። ከውጪ ስራ ጋር እናትነት፣ የትዳር ህይወት፣ ልጆችን ማሳደግ ምን እንደሚመስል ያሉትን ፈተናዎች በማንሳት ከራሷ ተሞክሮ አንጻር ሌሎች እንዲማሩ መጽሐፍ ጽፋለች። ሁለት ሶስት መልክ ይባላል። በቅርቡ በዋለው ህጻናትን ጡት ማጥባት ያለውን ጠቀሜታ በተመለከተ በዋለው የጡት ማጥባት ሳምንት ያንን አስመልክታ አዲስ አበባ ላይ አንድ ዝግጅት ነበራት። በዚያ ጊዜ አነጋግሪያት ነበረ። ሮዝ መስቲካን ተዋወቋት።
በጣም ነው የማመሰግነው በድጋሚ ስለጋበሽን። የአራት ልጆች እናት ነኝ፣ በሙያዬ ጋዜጠኛ ነኝ። ላለፉት አራት አመታት ተጨማሪ የወሊድ ፈቃድ ለእናቶች ያስፈልጋል የሚል በማህበራዊ ድረገጽ ላይ ዘመቻ አካሄድ ነበረ። ለእናቶች ለህጻናትና ተያያዥ ማህበራዊ ጉዳዮች ላይ ፕሮግራሞችን እሰራለሁ። ለሶስት መልክ ልጅ ወልደ ማሳደግ የሚል መጽሐፍ አለን። ሁለተኛው ኤዲሽን ታትሞ ገበያ ላይ ብሏል። ምን ይመስላል እንግዲህ
ሮዝ፣ እጅሽ ላይ ብዙ ስራ እንዳለ ነው እንግዲህ አሁን ከተናገርሽው የምንረዳው። የአራት ልጆች እናት ነሽ፣ ራሱን የቻለ ስራ ነው፣ ባለትዳር ነሽ፣ ነው ቤት ታስተዳድር ያለሽ፣ እንደገና ደግሞ የተለያዩ ሴቶችን የሚመለከቱ ጉዳዮች ላይም እንደዚሁ እንግዲህ የወሊድ ፈቃድ የመሳሰለው፣ በቅርቡ ደግሞ እናቶች ጡት ማጥባት ለምን እንደሚያስፈልጋቸው እሱም ላይ ብዙ ስራ ስትሰሪ እንደነበረ አስተውያለሁና ወደ እነዚህ ስራዎችሽ ከመሄዳችን በፊት ሁለት ሶስት መልክ በሚል የደረሽው መጽሐፍ ምን ላይ ያተኮረ ነው?
ሁለት ሶስት መልክ ሽሌ መጀመሪያ ልጄ ነርጉዞኜ ነው እንግዲህ የተቀጠርኩበትን ስራ ቁሜ ወደ ቤት የገባሁት ልጄን ለማከተብ እና ያኔ ከተማ ላይ እንደምታውቂው በጣም ብዙ መጽሐፎች አሉ ከእርግዝና ጋር የተያያዙ ከእናትነት ጋር ልጅ ለማሳደግ ግን ብዙዎቹ መጽሐፎች ውጭ ሀገር ትርጉሞች ናቸው እና የሀገራችን የህይወት ልምድ እናቶችን የህይወት ልምድ የሚያሳይ መጽሐፍ እኔ እርግጥ በነበርበት ጊዜ አላገኘውም እና ቤት ገብቼ ደግሞ ሳየው ውጭ እንደሚታየው አይደለም። እናት መሆን፣ ልጅ መውለድ፣ ማርገዝ፣ ትዳር ምራሱ ውጭ ሆንሽ እንደምታየው አይደለም እና የራሴን የህይወት ልምድ የቀን ተቀን ብሎ እንደመመገብ ያለ ማለት ነው። በዛ ተንስቼ ለሌሎች እህቶች እናቶች መማሪያ ሊሆን ይችላል በሚል ነው በጣም የጀመርኩትና እያንዳንዱን ከእርግዝና ጊዜ ጀምሮ ልጅ በማሳደግ ሂደት ውስጥ ያለውን ውጣ ውረድ ደስ የሚለውንም ደስ የማይለውንም ሁሉ አለበት። ከዛ በተጨማሪ የስራ ላይ ያሉ እናቶች ደግሞ እኔ አሁን የተቀጠርኩበትን ስራ አቁሜ ቤት እንደገባሁ ሌሎች እናቶች ደግሞ ቤት መቅረት የማይችሉ ስራቸው ላይ መገኘት ያለባቸው እናቶች አሉ እና የእነሱ ህይወት ደግሞ ጨቅላዎቻቸውን ቤት አስቀምጠው ሲሄዱ ህይወታቸው ምን ይመስላል፣ እነሱ እናትነታቸው ምን ይመስላል በሚል ደግሞ የእነሱን የሁለት እናቶች ህይወት ለምን ጨምሮ ይመጣል እና ከልምዳችን እንድንማማር እኔ ያጣሁትን ነገር ሌሎች እናቶች እንዲያገኙ በሚል ነው የመጣሁት። ስለ እርግዝና አለበት በእርግዝና ጊዜ ከህክምና ክትትል ጀምሮ የሚገጥሙ ነገሮች አንድ ባንድ መሄደት አለው። ልጆች በሚወጡበት ጊዜ የምጡ ሁኔታ ሴክሽን የመጨረሻ ልጅ ኢንቨስቴክሽን የወለድ እና በምጥ መውለድ በሴክሽን መውለድ ያለውን ልዩነት በእኔ ላይ ያየሁትን። ከዛ ደግሞ ልጆች ምግብ ስናበላ የምግብ ምርጫቸውን በተመለከተ ሲያልከስቱ ደግሞ መጫወቻ ይመጣል። መጫወቻ ሲመርጥ እንዴት ነው የሚመርጠው? ክስ ጋር በተያያዘ ንግግሮቻቸውን። ከዛ ደግሞ አንዲት እናት ቤት ስትሆን ስራዋን ስታቆም የገንዘብ ምንጫ እንግዲህ ያቆማል አይደለ? ሰራ ገንዘብ ምንጭ ነበራል። አሁን ቤት ስገባ ደግሞ አንድ ምንጭ ነው የሚኖራት፣ እሱም ባሏ ይሆናል። እና ከሱ ጋር በተያያዘ ብዙ ጊዜ ዳር ፈተና የሚገባበት ጊዜ ነው እና አንዲት ቤት ስገባ ድረስ ስታሳድግ የገንዘብ ምንጭ ሊሆናት የሚችሉ ሜተዶችን እሱን ለማስተዋወቅ ያለ እኔ የሚሰራቸው ነገሮች ስለነበሩ የፎራ ስራዎች ሰራነት ቤት እንዲ ያለው እና ቤት ሰውዬ የቤት ባዛር ማዘጋጅ ነበረ ከአንድ ሁለት ጊዜ እሱን ማካቸዋለው። ከዛ ገንዘብ እንዴት አድርገን ለማኔጅ ማድረግ ያለብን፣ ከዛ ውጭ ደግሞ እናቶንን ቤት ስንቀመጥ የነበረን ኮሚኒኬሽን ከውጭ ዓለም ጋር ያለው ይቋረጥብናል ጊዜ እና ተመልሰን እንኳን ወደ ስራ ለመመለስ ያቅተናል። ምክንያቱም ብሎ የምናገኛቸውን ሰዎች አናገኛቸውም። በቤት ስራ እንቀመዳለን፣ በንሳት እንቀመዳለን። ያ ደግሞ በጣም ተስፋ መቁረጥ ለራሳችን ተጠባቢ እንዲቀንስ ያደርግብናል እና ያ እንዳይሆን ምን ማድረግ አለብን? እኔ ደርሶብኝ ተምሬያለሁ እና በምን መልኩ ነው እናቶችን ማለት የሚችሉ የሚለውንም አካትቼ ተካለ። ከዛ ደግሞ በጣም ወሳኝ የሆነ ነገር አለ። በወሊድ ጊዜ እና ከወሊድ በኋላ የሚመጣ ድብርት ዲፕሬሽን እንለዋለን።
የመደበት
ሊያጋጥም ይችላል። አዎ። እና ስለዚህ ብዙ ጊዜ አናወራበትም። ብዙ እናቶች አያውቁትም። እኔም አላውቅም ነበረ፣ ግን ደርሶብኝ አይቼዋለሁ። እና እንዴት ነው ፊትን አይነት ስሜት ሲመጣብን እንዴት ነው የምናውቀው? ወደዛ ሁ እንዳንገባ ስለ ጥቅ ማጥባት አለበት። ለተጨማሪ ጨቃጭ ለእናቶች የሚሰው ዘመቻል። ስለዚህ እንደዚህ እዛው መጽሐፍ ላይ ተካፍቷል ማለት ነው።
ስለዚህ ከራስሽ ልምድ ለሌሎች እናቶች መልእክት ለማስተላለፍ በሚል ነው ይሄንን ሁሉ አካተሽ የጻፍሽው። በእናቶች ዘንድ በአጠቃላይም ይሄ እናቶችን ብቻ አይደለም እና የሚመለከተው በቤተሰቦች በህብረተሰቡ ዘንድ ምን አይነት ተቀባይነት አገኘ? መጽሐፍሽ ምን ያህል መዳረስ ቻለ? ባጭሩ
ለኔ ደስ ይለኛል ሳስበው። በዚህ ቦታ ላይ አልተሰራቸው መጽሐፍ በተለያዩ ምክንያት ጥቂት ቦታዎች ላይ የደረሰው ግን ሴቶችንም ወንዶችንም መንካት የቻለ ነው። ያላገቡ ወንዶች አንብቦኝ በጣም ብዙ አስተያየት ለራሴ የምደነቅበት አስተያየት ሰጥተውኛል። እንደዚህ አይነት ስለነበረ እና ብዙ ቁም ነገሮች አግኝተንበታል ብለውኛል። እና እናቶችም የወለዱት ያልወለዱት አሁን በህይወት ያሉትም የራሴን ህይወት የጻፍሽው ይመስለኛል የሚሉ አይነት አስተያየቶች አሉ። ብዙ ቁም ነገር አግኝቼበታል፣ ብዙ ተምሬበታለሁ የሚሉም አሉ። እና ደስ ይለኛል የምሰማቸው አስተያየቶች በጣም የሚገጥሙ ናቸው። ሌላም ጥሩ አስተያየት አግኝቼበታለሁ።
መጽሐፉ በብዛት እንግዲህ ይህን ያህል መልእክት ይህን ያህል ትምህርታዊነት ያለ ሆኖ ሊሰራጭ ያልቻለበት ምክንያት እንደ ነው የምትዩ?
ምክንያቱ ደግሞ ገበያው ብዙ ጊዜ የብዙ አጋጣሚዎች የምናየው ነገር ታውጧል። በሌሎች ሌሎች ለምሳሌ የፖለቲካ መጽሐፎች ወይም የፍቅር መጽሐፎች ወይም የወንጀል የስነ ልቦና ሲሆን በጣም ገዥ እንዳላቸው ነው የሚነገሩት። እንደዚህ አይነት ደግሞ ትንሽ የእናትነት የልጅ ማሳደግ ሲባል የሚመለከተው ሳነ ሰው ብቻ የሚገዛው መጽሐፍ ተደርጎ ነው የሚታየው። እንደሚታየው ገበያው ደግሞ ብዙ ጊዜ በአከፋፋዮች ወይም ባዛሮች እጅ ስር ነው ያለው። እኔ እንደተመለከትኩት እና እነሱን ሰብሮ ለመውጣት ትንሽ ይከብዳል። በዛ ላይ ደግሞ ያው እኔም ኢትዮጵያ ንበት ተሯሩጬም ማከፋፈል አለመቻለም አይነት አንድ ችግር ሆነ። ይሄ ነው ከብዙ ነገሮች ሌሎች ተጨማሪ ነገሮች ሊኖሩ ይችላሉ፣ ግን ዋናዎቹ እነዚህ ናቸው።
ስለዚህ በሌሎች መንገዶች መልእክቶቹንም መጽሐፍሽ ታትሞ መውጣቱንም በሌሎች መንገዶች ሌሎቹን ዘመቻዎችሽን እንደምታካሂጂ ሁሉ በማህበራዊ መገናኛው
እንደሱም እየሞከርኩ ነው። አማዞን ላይ ያለ ኢትዮጵያ ይችላሉ ሰዎች ኢትዮጵያ ሜጋ መጽሐፍ መደብር ማስገባውን አሁን ሌሎች ሜትሮችን ኢቬንቶች ሲዘጋጁ እዛም ላይ መጽሐፎች ሊወሰድ ለማስተዋወቅ እየመከረኩ ጥሩ ሰራለሁ እያስባለሁ አንቺ እስከላለሁ።
ቆንጆ ዝግጅትሽ እናመሰግናለን። እንግዳችንም እንዲሁ በቀረነ
አጭበቃቸው በሚቀጥለው ሳምንት ደግሞ ቀሪውን አቀርባለሁ።
ይከታተላለን። የማጠቃለያ ወሬዎችን ባጫጭሩ እንስማ።
ሜዲትራኒያን ባህርን ሊያቋርጡ የነበሩ 40 የሚሆኑ ሰዎች ትናንት ማክሰኞ መስጠማቸውን የተባበሩት መንግስታት ድርጅት የስደተኞች ጉዳዮች ከፍተኛ ኮሚሽነር አስታወቀ። ሰዎቹ የተነሱት ከሊቢያ ዋና ከተማ ከትሪፖሊ በስተምስራቅ 100 ኪሎ ሜትር ላይ ከመትገኘው አልሆምስ የሚሏት ከተማ ነበር። አዲሱ የኮንጎ ዲሞክራሲያዊት ሪፑብሊክ ፕሬዚደንት ይፋ ባደረጉት በአዲሱ ጥምር መንግስት ተቃዋሚ ፓርቲዎች ተሳትፎ ተነፍገናል ሲሉ አማረሩ። ከሰባት ወራት በፊት በአጨቃጫቂ ምርጫ ያሸነፉት ፕሬዚደንቱ ፌሊክስ ቺሴኬዲ የካቢኔ አባሎቻቸውን ይፋ አድርገዋል። ከ65ቱ አባላት ውስጥ ታዲያ 23ቱ ከሳቸው የለውጥ አቅጣጫ ፓርቲ፣ 42ቱ ከቀድሞው ፕሬዚደንት ጆሴፍ ካቢላ የጋራ ግንባር ፓርቲ የተወከሉ ናቸው።
የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች አጭር ሞገድ እንዲሁም በአሃዱ ራዲዮ FM 94.3 እና እንዲሁም በናይል ሳት በየቀኑ ከምሽቱ 3 ሰዓት ጀምሮ የሚያስተላልፈውን ስርጭት እዚህ ላይ አበቃ። ያስተናገድናችሁ አሉላ ከበደና
ቆንጅት ታየነን። ፕሮግራማችንን ያቀናበረው ንጉሱ ታምሬ ነው። ዋና አዘጋጇ ትዝታ በላቸው። ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን።
አሁን የትግርኛ ስርጭት ይቀጥላል።
በእኛ በኩል በደህና አደሩ። Thank you.